የአሜሪካ ድምፅ ራዲዮ ጣቢያ ነው።
ባለድርሻ አካላትን በስፋት ዓለም አቀፍ ከሀገር አቀፍ ድረስ አሳትፏል። በተለይም ደግሞ ለህገ መንግስት ትርጉም ብራት ሊሰጣሉ ተብሎ የታሰቡ በሙሉ የሰጠበት በዚያ መንገድ ይህ በሀገራችን ለመጀመሪያ ጊዜ
ስድስተኛው አገር አቀፍ ምርጫ እስከሚካሄድ ድረስ ስልጣን ላይ ያለው አስተዳደር አገሪቱን በማስተዳደር ኃላፊነቱ እንዲቀጥል የፌዴሬሽን ምክር ቤት በቅርቡ ያሳለፈውን ውሳኔ ተከትሎ ተቃውሟቸውን ያሰሙ አንዳንድ ተፎካካሪ ድርጅቶች ለሰነዘሩት ትችት ከሰጡት ምላሽ የተወሰደ ነው። ዝርዝሩን የዕለቱ አብይ ርዕስ ይመለከተዋል። ካሁን ቀደም የድሬዳዋ ዩኒቨርሲቲን ከጅቡቲ ለሚመለሱ ዜጎች በለይቶ ማቆያነት በመጠቀሙ በትምህርት ተቋሙ ላይ ጉዳት መድረሱንና አንዳንድ ከስደት ተመላሾችም ጠፍተው ወደ ህብረተሰቡ ለመቀላቀል ያደርጉ የነበረው ጥረት የብረታ የጤና ስጋት ፈጥሮበት እንደነበር የድሬዳዋ አስተዳደር ጤና ቢሮ አስታወቀ። ከህገ መንግስት እውቅና ውጪ ከሩብ ክፍለ ዘመን በላይ አንድ ክልል ሆኖ እንዲቆይ የተደረገውን የደቡብ ክልል በአራት አዳዲስ ክልሎችና በአንድ ልዩ ዞን ለማደራጀት የሚያስችል ስምምነት መደረሱ ተገለጠ። በዚህም ላይ ዘገባ አለን። ጤና ይስጥልን፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ ሰኔ 5 2012 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቃቢ ቆንጅት ታየ፣ ከቴክኒክ አቀናባሪው ንጉሱ ታምሬ፣ ከዋና አዘጋጇ ትዝታ በላቸውና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅት ታየ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የትግራይ ክልል ምክር ቤት በክልሉ ምርጫ እንዲካሄድ ወስኗል። ምክር ቤቱ ምርጫው እንዲካሄድ ውሳኔ ያስተላለፈው ዛሬ በመቀሌ ከተማ ባካሄደው 5ኛ ዘመን 7ኛ አስቸኳይ ጉባኤ መሆኑን ጠቅሶ ሙልጌታ ጽብሃ የሚከተለውን ዘገባ አድርሶናል።
ምክር ቤቱ ምርጫ የክልሉ መንግስት ዘመነ ስልጣን ከመገባደዱ በፊት እንዲካሄድ በሙሉ ድምጽ መወሰኑ ተገልጿል። የምርጫ ዕለት እስካሁን ይፋ ያልተደረገ ሲሆን ምርጫው የኢትዮጵያ ምርጫ ቦርድ እንዲያስፈጽመው ደብዳቤ እንደሚላክለትም ምንጮች ገልጸዋል። የክልሉ ምክር ቤት ኮሮና ለመከላከል ያወጣው አስቸኳይ ጊዜ አዋጅም በ2 ወር ከ2 ሳምንት እንዲራዘም መወሰኑ ተነግሯል። በክልሉ ምርጫ እንደሚካሄድ ገዢው ፓርቲ ህወሓት ሲገልጽ የነበረ ሲሆን ሌሎች በክልሉ የሚገኙ 3 ፓርቲዎች ሰዎችም ምርጫው መካሄድ አለበት በማለት አቋማቸው አንጸባርቋል። ሌሎች የክልሉ ፓርቲዎች ደግሞ የህዝብ ጤንነት ቅድሚያ ሊሰጠው ይገባል በማለት ለምርጫው ተቃውሞ አሰምተዋል። በኢትዮጵያ ጠቅላላ ምርጫ ለማካሄድ የኮሮና ወረርሽኝ ስጋት ነው በማለት የፌዴሬሽኑ ምክር ቤት ሰሞኑን ምርጫ እንዲራዘምና የፌዴራሉና የክልሎች ምክር ቤቶች እንዲሁም ስራ አስፈጻሚዎች ባሉበት እንዲቀጥሉ ወስኗል። ምርጫው የኮሮና ቫይረስ ስጋት እንደማይሆን ከተገለጸ በኋላ ደግሞ የሀገሪቱ ፓርላማ ከወሰነ ከ9 እስከ 1 ዓመት ባለው ጊዜ እንደሚካሄድ መወሰኑ ይታወሳል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር ዛሬ በ245 ጨምሯል። በአጠቃላይ በቫይረሱ መጠቃታቸው በምርመራ የተረጋገጠው ሰዎች ቁጥር 2915 መድረሱን የኢትዮጵያ የጤና ሚኒስቴር ዕለታዊ የኮቪድ-19 ይዞታ መረጃ አመልክቷል። ባለፈው የ24 ሰዓት ጊዜ 5709 ሰዎች ተመርምረው የተገኙት 172 ወንዶች፣ 73 ሴቶች፣ 241 ኢትዮጵያውያን፣ 4 የውጭ ሀገር ዜጎች መሆናቸው ተገልጿል። 190 በአዲስ አበባ፣ 16 በሶማሌ ክልል፣ 15 በትግራይ፣ 17 ከኦሮሚያ፣ 4 ከደቡብና 3 ከአማራ ክልል መሆናቸውንም መረጃው ዘርዝሯል። ባለፈው የ24 ሰዓት ጊዜ ውስጥ ከኮቪድ-19 በተያያዘ የ7 ኢትዮጵያውያን ህይወት ማለፉንም የሚኒስቴሩ መረጃ ጨምሮ አስታውቋል። ከ21 እስከ 85 ዓመት የእድሜ ክልል ውስጥ ያሉ 4 ሴቶችና 3 ወንዶች መሆናቸውን አክሎ ገልጿል። 6ቱ ለቫይረሱ የተጋለጡ መሆናቸው የታወቀው በአስከሬን ምርመራ መሆኑንና አንደኛው ግን ለይቶ ማቆያ ውስጥ የነበሩ መሆናቸውን አክሎ አስታውቋል። በኮቪድ-19 ሳቢያ ህይወታቸው ያለፈው ሰዎች ቁጥር 47 መድረሱን የሚኒስቴሩ መረጃ አስታውቋል። 38 ሰዎች በጽኑ ህሙማን ክፍል ህክምና ላይ እንደሚገኙም ገልጿል። አያይዞም ትናንት 16 ሰዎች በአዲስ አበባ አንድ ሰው በደቡብ ክልል ከበሽታው ማገገማቸውን በአጠቃላይ እስካሁን ያገገሙት 451 መድረሳቸውን አውስቷል። ባለም አቀፉ ኮቪድ-19 ወረርሽኝ መዛመት ባመጣው የመጣኔ ሀብት ድቀት የተነሳ በሚሊዮኖች የተቆጠሩ ልጆች ለግዴታ ስራ ሊጋለጡ እንደሚችሉ ዓለም አቀፍ የሰራተኞች ድርጅትና የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በጋራ ባወጡት ሪፖርት አሳስበዋል። ሁለቱ ድርጅቶች የልጆችን በስራ መሰማራት መቃወሚያ ዓለም አቀፍ ቀንን ምክንያት በማድረግ ኮቪድ-19ና የልጆች የጉልበት ስራ የወቅቱ ቀውስ በሚል ርዕስ ሪፖርታቸውን አውጥተዋል። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ አዳነች ፍሳዬ ታቀርባለች።
ዘገባውን ያወጡት አገልግሎቶች ዓለም አቀፍ ወረርሽኝ በስራ ዓለም ለመሰማራት የሚገደሉት ልጆች ብዛት እንዲቀንስ ለ10 ዓመታት ያህል የተደረገው ጥረት ያሳየውን መሻሻል ሊቀለብስ ይችላል ይላሉ። ካለፉት 20 ዓመታት ወዲህ የልጆች ሰራተኞች ቁጥር በ94 ሚሊዮን እንደቀነሰ ዓለም አቀፍ የሰራተኞች ድርጅት ገልጿል። በአሁኑ ወቅት በዓለም ዙሪያ በስራ የተሰማሩት ልጆች ብዛት 152 ሚሊዮን ሲሆን ከእነሱም ወደ ግማሽ የሚጠጉት ለልጆች አደገኛ በሚባሉ የስራ አይነቶች ነው የሚሰሩት። እነዚህ የስራ አይነቶች ለልጆች አካላዊና ስነአምራዊ እድገት አደገኛ የሚባሉ መሆናቸው ተገልጿል። በእርሻ፣ በማዕድን፣ በህንፃና በፋብሪካ እንዲሁም በቤት ሰራተኛነት መሰማራትን ያካተቱ ናቸው። የኮቪድ-19 መዛመት የዓለምን ኢኮኖሚ በሚያተራምስበት በአሁኑ ወቅት ቤተሰቦች የገቢ ምንጭ በሚያጡበት ሁኔታ በሚሊዮኖች የሚቆጠሩ ልጆች በአስከፊ ስራ አይነቶች ለመስራት ሊገደሉ ይችላሉ በማለት ዘገባው አስጠንቅቋል። የዓለም የሰራተኞች ድርጅት ነባር የጥናት ተመራማሪና የዘገባው ስራ ዋና መሪ ሎሬንዞ ጓርቼሎ በዓለም አቀፍ ወረርሽኝ ምክንያት ትምህርት ቤቶች በተዘጉበት በአሁኑ ወቅት የልጆች በስራ ገበታ መሰማራት እየጨመረ መሆኑን የሚያሳዩ ማስረጃዎች አሉ ይላሉ። በርካታ ትምህርት ቤት የማይሄዱ ልጆች ለብዝበዛና በአደገኛ ስራ ለመሰማራት ሊገደዱ ይችላሉ ብለዋል ወርቼሎ።
Families are sending children to sell in the street some food, flowers.
ቤተሰቦች ልጆቻቸው በመንገዶች ላይ ምግብና አበቦች እንዲሸጡ እየላኳቸው ነው። በአደገኛ ሁኔታ ለመስራት በበለጠ የተጋለጡ ናቸው። ኦፊሳላዊ ባልሆነ የሥራ ዘርፍ የመሰማራቱ ሁኔታ እየጨመረ በመሆኑ ልጆች ይበልጥ ለአደገኛ ሥራ ይጋለጣሉ።
ልጆች በብዛት በስራ የሚሰማሩት አፍሪካ ውስጥ መሆኑን ዋርቼሎ ገልጿል። ለመስራት ከሚገደዱት 72 ሚሊዮን ልጆች 31.5 ሚሊዮን አደገኛ በሚባሉ የሥራ መስኮች የተሰማሩ መሆናቸውን ሎሬንዞ ጓርቼሎ አስተንዝበዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ህንድ ባለፈው የ24 ሰዓት ጊዜ ውስጥ ወደ 11000 የሚጠጉ አዲስ የኮሮና ቫይረስ ተጠቂዎች ማግኘቷን ይፋ አድርጋለች። በዚህም ህንድ በቫይረሱ ተያዦች ብዛት ከዩናይትድ ስቴትስ፣ ከብራዚል እና ከሩሲያ ቀጥላ አራተኛ ሆናለች። ጆንስ ሆፕኪንስ ዩኒቨርሲቲ ባወጣው መረጃ መሰረት በዓለም በጠቅላላ እስካሁን በኮሮና ቫይረስ ከተያዙት 7.5 ሚሊዮን ሰዎች ውስጥ 297,535ቱን ህንድ ይዛለች። ዩናይትድ ስቴትስ ከ2 ሚሊዮን በላይ፣ ብራዚል ከ800,000 በላይ፣ ሩሲያ ከ510,000 በላይ የቫይረሱ ተጠቂዎች እንዳሉ ነው መረጃው የሚጠቁመው። ይህ በዚህ እንዳለ የዩናይትድ ስቴትስ የባዮቴክኖሎጂ ኩባንያ ሞዴርና እየሰራበት ባለው የኮሮና ቫይረስ መከላከያ ክትባት ላይ በሚቀጥለው ወር የመጀመሪያውን ብዛት ያላቸው ሰዎች የሚያሳትፍ ሙከራ እንደሚያከናውን አስታውቋል። ሞዴርና ከዩናይትድ ስቴትስ ብሔራዊ የጤና ኢንስቲትዩት NIH ጋር ሆኖ የኮቪድ-19 ክትባት ፍለጋ ላይ መሰማራቱ ይታወቃል። የመጀመሪያው ሙከራ 30,000 በጎ ፈቃደኞችን የሚያሳትፍ እንደሆነ ነው የተነገረው። ሳይኖቪክ የተባለው የቻይና ባዮቴክ ኩባንያም በሚቀጥለው ወር ብራዚል ውስጥ በ9,000 ሰዎች ላይ የክትባት ሙከራ እንደሚያደርግ ተናግሯል። የፕሬዝደንት ዶናልድ ትራምፕ አስተዳደር በሚቀጥለው ዓመት መጀመሪያ ጥር ወር ላይ 300 ሚሊዮን ክትባቶችን ለማድረስ ከግል የላቦራቶሪ ኩባንያዎች ጋር እየሰራ መሆኑ ይታወቃል። ኤክስፐርቶች ግን ለኮቪድ-19 ክትባት እንደሚሰራ ምንም ማረጋገጫ ወይም ዋስትና መስጠት አይቻልም ቢሰራም ለጥቂት ወራት ቢያገለግል ነው በማለት ሲያስጠነቅቁ ቆይተዋል። ኮቪድ-19 ዓለም አቀፍ ወረርሽኝ ምክንያት በብዙ ሚሊዮኖች የሚቆጠር ሕዝብ እጅግ ለከፋ ድህነት እንደሚጋለጥ አንድ ከፍተኛ ጥናት ተንብዮአል። የተባበሩት መንግስታት ዩኒቨርሲቲ ባካሄደው ጥናት በኮቪድ-19 ሳቢያ በሚከተለው የምጣኔ ሀብት ቀውስ 395 ሚሊዮን ሕዝብ በቀን $1 ከ90 ሳንቲም ብቻ ገቢ እንዲያድር ይዳረጋል ሲል አስጠንቅቋል። በዚህ ሳምንት የዓለም ባንክ ያካሄደው ሌላ ጥናት ደግሞ በዚህ ደረጃ ለከፋ ድህነት የሚጋለጡት ከ70 እስከ 100 ሚሊዮን የሚገመቱ ሰዎች እንደሚሆኑ ማመልከቱ ይታወሳል። የጠነከረ ኢኮኖሚ ያላቸው እንደ ዩናይትድ ስቴትስ ያሉ ሀገሮች በዓለም አቀፉ ወረርሽኝ ክፉኛ ለተመቱ ታዳጊ ሀገሮች የዕዳ ስረዛ በማድረግ እንዲታደጉ ኤክስፐርቶች ሲማጸኑ ቆይተዋል። በሌላ የኮቪድ-19 ዜና የዓለም የጤና ድርጅት ፍጹም አይደለም ነገር ግን ዓለም ይፈልጋዋል ሲሉ የዩናይትድ ስቴትስ የተላላፊ በሽታዎች ግንባር ቀደሙ ኤክስፐርት ዶክተር አንቶኒ ፋውቺ ተናገሩ። ፋውቺ ትናንት ለካናዳ ብሮድካስቲንግ ኮርፖሬሽን በሰጡት ቃል WHO እርግጥ ነው አንዳንድ ስህተቶች ሰርቷል ነገር ግን ብዙ ጥሩ ስራዎችም አከናውኗል በሚሰራቸው ጥሩ ስራዎች መጠቀማችን እየቀጠለን ድርጅቱን መሻሻል ያለበትን ማሻሻሉን እንደሚቀጥል ተስፋ አደርጋለሁ ብለዋል። ከWHO ጋር በጥሩ ግንኙነት ሰርቻለሁ ዓለም WHOን ትፈልጋለች ሲሉም ፋውቺ አስገንዝበዋል። ፕሬዝደንት ዶናልድ ትራምፕ ከኮሮና ቫይረስ ወረርሽኝ በተያያዘ ድርጅቱን ቻይና ትጫናዋለች ዓለምን ስታሳስትም ዝም ብሎ ተመልክቷታል ብለው ከሚወነጅሉት ከዓለም የጤና ድርጅት ጋር ዩናይትድ ስቴትስ እንደምትለያይ ባለፈው ወር ማስታወቃቸው የሚታወስ ነው። ላለፉት ሳምንታት በተቃውሞ እንቅስቃሴ የሰነበተችው የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ አስተዳደራቸው ለውህዳን ማህበረሰቦች የኢኮኖሚ እድገት ጠንክሮ እንደሚሰራ በጤና ጥበቃ ረገድ ያሉት ልዩነቶችም እንደሚጋፈጥ ቃል ገቡ። ፕሬዝደንቱ ይህንን ቃል የገቡት ዩናይትድ ስቴትስ ለሳምንታት በተቃውሞ ከሰነበተች በኋላ ነው። ዋይት ሃውስ ዝርዝሩ ሳይገባ ይህ ደህንነትን እድሎችንና ክብርን ለመገንባት የተዘጋጀ ባለ 4 ነጥብ እቅድ አካል ነው ብሏል። ፕሬዝደንት ትራምፕ ትናንት ቴክሳስ ዳላስ ከተማ ውስጥ በሚገኝ ቤተክርስቲያን የዘር ጉዳይና የፖሊስ አሰራርን በተመለከተ በተካሄደ ስብሰባ ላይ ባሰሙት ንግግር የዚህ እቅድ አንዱ አካል ፖሊሶች የኃይል አጠቃቀምን በተመለከተ ከፍተኛ የሆነውን የሙያውን መስፈርት እንዲያሟሉ የሚፈርሙት አስፈጻሚ ትዕዛዝ እንደሚሆን ተናግረዋል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ።
ቆንጅትን ለሰዓቱ ያለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አርብ ሰኔ 5 2012 ዓመተ ምህረት የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ባለም ዜናዎች የጀመረው መደበኛ ፕሮግራማችን ታዲያ እንደወትሮው ሁሉ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአዱ ራዲዮ FM 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ስድስተኛው አገር አቀፍ ምርጫ እስከሚካሄድ ድረስ ስልጣን ላይ ያለው አስተዳደር አገሪቱን በማስተዳደር ኃላፊነቱ እንዲቀጥል የፌዴሬሽን ምክር ቤት በቅርቡ ያሳለፈውን ውሳኔ ተከትሎ ተቃውሟቸውን ያሰሙ አንዳንድ ተፎካካሪ ድርጅቶች እንዳሉት በውሳኔው ያስፈጻሚው አካል ተጽዕኖ ያለመኖሩን፣ ውሳኔውም በመላው አገሪቱ ተግባራዊ የሚደረግ መሆኑን ምክር ቤቱ ገለጠ። ለዝርዝሩ መለስካቸው አመሃ።
የኦሮሞ ነጻነት ግንባርና የኦሮሞ ፌዴራላዊ ኮንግረስ በጋራ እንዲሁም የኦጋዴን ነጻነት ግንባር በተናጠል ይፋ ባደረጓቸው መግለጫዎቻቸው ያቀረቧቸው መሰረት የላቸውም ሲሉ በፌዴሬሽን ምክር ቤት የሕገ መንግሥት ትርጉምና የማንነት ጉዳዮች ቋሚ ኮሚቴ ጸሐፊ አቶ ወርቁ አዳሙ ለቪኦኤ ተናገሩ። አቶ ወርቁ ለቀረበላቸው ጥያቄ እንዳብራሩት የፌዴሬሽን ምክር ቤት አባላት ታማኝነታቸው ለሕገ መንግሥቱ ለመረጣቸው ሕዝብና ለሕሊናቸው ብቻ ነው ብለዋል። አክለውም ምክር ቤቱ በአንዳንድ አካሎች ስር ስለሆነ ነፃ ሆኖ የሚወስነው ውሳኔ የለም የሚሉ ወገኖችን በተለይ የወቅቱን ሁኔታ አላስተዋሉም ይላሉ። ስድስተኛውን አገር አቀፍ ምርጫ በተያዘለት ጊዜ ለማካሄድ አለመቻሉን ተከትሎ በተነሳው ሕገ መንግሥታዊ ጥያቄም ምክር ቤቱ ከሰጠው ውሳኔ ጀርባ ምንም አይነት ተጽዕኖ አልነበረም ይላሉ አቶ ወርቁ አዳሙ።
ከየትኛውም አስፈጻሚ አካል በስልክም ሆነ በአካልም ይህንን አድርጉ የሚል አንድም አይነት ሰነዱ በቀጥታ ከሕገ መንግሥት ጉዳዮች አጣሪ መጣ። ከመጣ በኋላም የተከበሩ የፌዴሬሽን ምክር ቤት የቀድሞ አፈ ጉባኤ በቀጥታ ለቋሚ ኮሚቴያችን መሩት። ቋሚ ኮሚቴውም ሁለት ቀን ሰኔ አንድ እና ሰኔ ሁለት ቀን የአጣሪ ጉባኤ አባላትን እና ሙያተኞችንም ጋብዞ ባነሷቸው ጥያቄዎች ላይ አጣሪ ጉባኤ አባላትም ዓለም አቀፍ ተሞክሮንም የሀገራችን ተሞክሮንም በስፋት ለቋሚ ኮሚቴ ያብራሩ እና ቋሚ ኮሚቴውም ደግሞ የውሳኔ ሀሳቡን በጥልቀት ተወያይቶ ብዥታዎችን አጥርቶ የራሱን አቋም ይዞ ወደ ምክር ቤቱ የውሳኔ ሀሳብ ያዘጋጀበት ስለነበር ሂደቱን አሳታፊነት የነበረው ዲሞክራሲያዊ ይዘት ያለው እና ውሳኔውም ራሱ ፍትሃዊ በሆነ መንገድ ሁሉም በሚመስለው የራሱን ከተለያየ ቦታ የተቃወሙ አሉ። በተቃውሞም ህወሓት ብቻ አይደለም፣ ሌላም ድምፅ ታቅቦም አሉ። ስለዚህ አጠቃላይ በሚመስላቸው መንገድ በአብላጫ ድምፅ የተወሰነበት እና የማንም አይነት ተጽዕኖ የሌለበት ሁኔታ ነፃ ሆነን የወሰንበት ነው ብዬ ነው ማምን። እኔ በተለይ በሂደቱም ባለቤቱ እንደውም የተከታተልኩበት ሁኔታ ስለነበረ ይህን ማረጋገጥ እፈልጋለሁኝ።
ተፎካካሪ ፓርቲዎቹ በመግለጫቸው አጠንክረው የገለጹት እና የኮነኑት ሌላ ጉዳይ የውሳኔው አሰጣጥ የገዥውን ፓርቲ ፍላጎት ብቻ ያገለገለና ሌላውን ባለድርሻ ያገለለ በመሆኑ የተናጠል እርምጃ እንደሆነ ነው። አቶ ወርቁ በዚህ አባባል አይስማሙም። እንሳቸው ከሆነ ባለው ሕግ መሰረት የሕገ መንግሥት ትርጉም ሥራ ወይንም ሕገ መንግሥቱን የመተርጎም መብት ያለው የፌዴሬሽን ምክር ቤት ብቻ ነው። ይሁንና በአሁኑ ውሳኔ የነበረው ተሳትፎ ከዚህ በፊት ያልታየ እንደነበረ ያስታውሳሉ።
የእኛ ክንፍ የሆነው ሕገ መንግሥታዊ ተቋም ሰፋ ያለ ባለድርሻ አካላትን በስፋት አሳትፏል። ከዓለም አቀፍ ከሀገር አቀፍ ድረስ አሳትፏል ማለት ነው። በተለይም ደግሞ ለሕገ መንግሥት ትርጉም ግብዓት ይሰጣሉ ተብሎ የታሰቡ ነገሮች በሙሉ የሰጠበት ሁኔታ ነው ያለ። ይሄ እኛ እንዳደረግ ነው የሚቆጠረው ማለት ነው። ፌዴሬሽን ምክር ቤት ጋር የእኛ አካል ስለሆነ በዚያ መንገድ ምክር ቤቱ ሊያካሄድ የሚችለውንም አጣሪ ጉባኤ ያካሄደባቸው ሁኔታዎች አሉ። ስለዚህ ይሄ ደግሞ ሁለቱ አንድ ተቋማት ናቸው ብሎ መውሰድ ስለሚቻል በስፋት አሳትፏል። ይሄ በሀገራችን ለመጀመሪያ ጊዜ እንዲህ አይነት ሁኔታዎች ከዚህ በፊትም የህገ መንግስት ማሻሻያ ተደርጓል፣ ግን አሳታፊነት ያለበት ስራ ታሪካዊ የተባለ ስራ ነው የተሰራው እና በተለይ የተፎካካሪ ፓርቲዎች እያቀረቡት ያለው ሁኔታ እኛ በዋናነት ህገ መንግስታዊ ስርዓቱን ተከትሎ የሄድንባቸው ሁኔታዎች እንዳሉ ነው። በዚህ መንገድ ነው መታየት ያለበት ብዬ የማምነው።
ከዚህ በኋላ የሚወሰደውንም እርምጃ አቶ ወርቁ አዳሙ በዝርዝር አስረድተዋል።
ምክር ቤታችን ሰኔ ሶስት ቀን ሰፊ ክርክር በጥልቀት ተወያይቶ አጠቃላይ የስድስተኛውን ዙር አገራዊ ምርጫ እንዲራዘም ውሳኔ አሳልፏል። ይህን ውሳኔ እንግዲህ ከዚህ ቀጥሎ የሚመጣው ነገር ለሚመለከታቸው አካላት፣ ለአስፈጻሚ አካላት በየደረጃው ላሉ እንዲሁም ደግሞ ለፌዴራል ተቋማትም ምክር ቤቱ በወሰነው አግባብ ለኢትዮጵያ ብሔራዊ ምርጫ ቦርድም እና ጉዳዩ ለሚመለከታቸው ሌሎች አካላትም ጭምር በዚህ መንገድ እንዲፈጸም የምክር ቤቱ ጽህፈት ቤት የሚጣፈ ጉባኤ አማካኝነት ውሳኔዎች የምናስተላልፍበት ሁኔታ ይኖራል ማለት ነው።
ከዚህ ውሳኔ ውጭ በየትኛውም የሀገሪቱ ክፍል መቼም የሚካሄድ ምርጫ ህገወጥና ይህ ህገ መንግስታዊ ነው ሲሉም አቶ ወርቁ አስጠንቅቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። በተከታዩ ዘገባ ደግሞ ወደ ደቡብ ኢትዮጵያ ነው የምናቀናው። ከህገ መንግስት እውቅና ውጪ ከሩብ ክፍለ ዘመን በላይ አንድ ክልል ሆኖ እንዲቆይ የተደረገውን የደቡብ ክልል በአራት አዳዲስ ክልሎችና በአንድ ልዩ ዞን ለማደራጀት የሚያስችል ስምምነት መደረሱን ተገለጠ ይለናል የሐዋሳው ዘጋቢያችን ዮናታን ዘብዲዮስ። በሌላ በኩል የወላይታ ዞን የሰላም አምባሳደር ኮሚቴ በተባለው ቡድን ጥናት ተደርጎበት ከተወያየበት በኋላ በመጨረሻው ለጠቅላይ ሚኒስትሩ የቀረበው ምክረ ሀሳብ ግን የተስማማንባቸውን መርሆች ያልጠበቀ፣ ወጥነት የጎደለውና የህዝቦችን አብሮነት ያላገናዘበ ነው ሲል ቅሬታ ያዘለ መግለጫ አውጥቷል። የወላይታ ተወካዮች ጉዳያችን በተለየ ውይይት ይታይ በሚል ያቀረቡትን ጥያቄም ተከትሎ ጠቅላይ ሚኒስትር አብይ አህመድ በቅርቡ ወደ ጋሞ ጎፋና ወላይታ ዞኖች በመሄድ ከአገር ሽማግሌዎች ጋር የሚወያዩ መሆኑን ተጠቁሟል። የአዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዝርዝር አለው።
በሽግግር መንግስት ወቅት የብሔራዊ ክልላዊ የሽግግር መስተዳድሮችን ለማቋቋም በወጣው አዋጅ ቁጥር 7/1984 መሰረት 5 ክልሎች በወቅቱ አጠራር ከክልል 7 እስከ ክልል 11 የነበሩ የደቡብ ክልል ክልሎች ከህግ እውቅና ውጪ በውል ባልታወቀ መንገድ በ1986 ዓመተ ምህረት አንድ ክልል እንደሆኑ መደረጉ የተነገረ የቆየ ሲሆን አሁን ደቡብ ክልል ፈርሶ ተመልሶ በአራት አዳዲስ ክልሎችና በአንድ ልዩ ዞን ለማዋቀር ከስምምነት ተደርሷል ነው የተባለው። ክልሉን በአዲስ መልክ ለማዋቀር የተደረጉ ጥናቶችና ውይይቶችን መሰረት በማድረግ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድና ከሰላም አምባሳደሮች ጋር በተደረገ ውይይት ላይ የተገኙት ማንነታቸው እንዳይገለጽ ጠየቁን የጉባኤው ተሳታፊ አዳዲስ ክልሎችን የማዋቀሪያ መስፈርቶችን ተናግሯል።
አንደኛው ቋንቋ ነው። ሁለተኛው ጂኦግራፊ ነው። ሶስተኛው ስነ ልቦና ነው። አራተኛው የህዝብ ውሳኔ ነው። እነዚህም በማዕከለ መልኩ የትኛው ብሔር ወይም የትኛ ዞን ወይም የትኛ ወረዳ ወደ የትኛ ክልል ቢካለል ነው ውጤታማ ሊሆን የሚችለው በሰፊ ውይይት ተካሂዷል።
የማህበረሰቡን ስነ ልቦና፣ ቋንቋ፣ መልክዓ ምድራዊ አቀማመጥና የህዝብን ውሳኔ መሰረት አድርጓል የተባለው የውሳኔ ሀሳቡ ጋሞ፣ ኮንሶ፣ ደቡብ ኦሞ፣ ጎፋ፣ ቡርጂ፣ ደራሽና አማሮ እንዲሁም ባስኬቱና ኮንሶ ዞኖችና ልዩ ወረዳዎችን በአንድ ክልል እንዲደራጁ ያለመ ነው። በቀድሞው የደቡብ ክልል ማዕከላዊና ሰሜናዊ አቅጣጫ የሚገኙ ሀዲያ፣ ከምባታ፣ ጠምባሮ፣ ስልጤ፣ ጉራጌ፣ ሀላባ ዞኖችና የየም ልዩ ወረዳ አንድ ላይ እንዲዋቀሩ፣ ከፋ፣ በንች፣ ማጂ፣ ሸካና ዳውሮ በአንድነት ክልል እንዲመሰርቱ፣ የክልሉ ተጠሪነት ለማን እንደሆነ ባይታወቅም የገዲዮ ዞን በልዩ ዞንነት እንዲደራጅ፣ ቀደም ብሎ ክልልነቱን በውሳኔ ህዝብ የጨረሰው ሲዳማ ብቻውን እንዲደራጅ፣ በዚህም መሰረት የደቡብ ክልል ፈርሶ በአራት ክልሎችና በአንድ ልዩ ዞን እንዲደራጅ የቀረበ ውሳኔ ተቀባይነት ማግኘቱና አብዛኛውም ተሳታፊ እንደተስማማበት ተናግሯል።
ወደ 80% ሊባል በሚችለው መልኩ ተግባብተው ለፌዴሬሽን ምክር ቤት ቀርቧል።
ላለፉት 27 ዓመታት በደቡብ ክልል ውስጥ የነበሩ የተለያዩ ብሔረሰቦች ከክልል በመለየት ራስን ችሎ ለመደራጀት በተደጋጋሚ ጊዜ ጥያቄ ቢያነሱም ህገ መንግስታዊ መብታቸው ሲታፈን መቆየቱ ተገልጧል። በደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ውስጥ የሚገኙ የተለያዩ ብሔረሰቦች ያነሷቸውና ለአመታት ሲታፈኑ ነበሩ የተባሉ የአደረጃጀት ጥያቄዎች ባያለው ጎልቶ የወጡት በ2010 ዓመተ ምህረት በኢትዮጵያ ታይቷል ከተባለው ሀገራዊ ለውጥ በኋላ ሲሆን በክልልነት ለመደራጀት 14 ዞኖች ጥያቄ ማቅረባቸው ይታወሳል። ደቡብ ከለውጡ በኋላ ለረጅም ጊዜ መረጋጋት የተሳነው ክልል እንዲሆን ካደረጉት ምክንያቶችም ውስጥ ይኸው በክልል የመደራጀት ጥያቄ ዋነኛው ሲሆን፣ በአጠቃላይ በክልሉ የሚነሱ የአደረጃጀት ጥያቄዎችን ለመመለስ የክልሉና የፌዴራል መንግስት ጥናትን መሰረት ያደረጉ የተለያዩ እርምጃዎችን መውሰዳቸው ተገልጧል። በደቡብ ክልል የሚነሱ የአደረጃጀት ጥያቄዎችን ለየብቻቸው መመለስ ከባድ ነው በመባሉ የአሁኑ የደቡብ ክልል ብልጽግና ፓርቲ የቀድሞ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ጥያቄዎችን በሳይንሳዊ መንገድ ለመመለስ ጥናት አስጠንቶ ነበር። በጥናቱም ክልሉን እንደነበር ማስቀጠል አንደኛው አማራጩ፣ ክልሉን 1/55 ማደራጀት ሁለተኛውና የክልሉን ጥያቄን ላልተወሰነ ጊዜ ማቆየት የሚለውን በሶስተኛ አማራጭነት ከ1-3 ማቅረቡን ቪኦኤ መዘገቡ ይታወሳል። ይህ ተግባራዊ ባለመሆኑ ነው ጠቅላይ ሚኒስትር አብይ አህመድ የተዋቀረ 80 አባላትን የያዘው የሰላም አምባሳደር የተሰኘ ኮሚቴ የክልሉን ህዝብ በማወያየት አዲስ ምክር ሀሳብ ይዞ እንዲቀርብ ተደረገ የተባለው። ውሳኔውም በስምምነቱ መሰረት ለፌዴሬሽን ምክር ቤት መቅረቡና ፌዴሬሽን ምክር ቤቱም ለህገ መንግስትና የማንነት ጉዳዮች ቋሚ ኮሚቴ መምራቱን አስተያየት ሰጫችን ተናግሯል።
በሚቀጥሉት 30 ቀን ውስጥ ውሳኔ ይቀርባል። እዚያን ይጠርቃል ተብሎ ነው የሚጠበቀው።
የክልሎቹ ማዕከላት የት እንደሚሆንና አንድ ክልል ስንት ማዕከል ሊኖረው እንደሚችል የተነሳ ነገር ወይም የተገለጠ ነገር ካለ እስቲ ስለሱ ይንገሩኝ። በተለይ ሶስቱ ክልሎችን በተመለከተ ከሲዳማ ውጭ ማለት ነው።
ውሳኔው ሲጠርቅ ነው ማዕከላት ሊወሰኑ የሚችሉት። ይሁን የሚል ፍላጎት ሁሉም ሊያቀርብ ስለሚችል ይህ የመንግስት ውሳኔ የሚፈልግ።
ኦማዊ ቋንቋ ተናጋሪዎች በአንድነት እንዲደራጁ የሚል ሀሳብ ቀርቧል። ግን ደግሞ እዚህ ውስጥ ኩሽቲክ ተናጋሪዎች ትንሽ የሚባሉ አይደሉም እና ሀሳባቸው አልተንጸባረቀም ወይ? ይሄ ካልሆነ ደግሞ ኦሞቲክ ወይም ኦማዊ ተብሎ መገለጥ ነበረበት ወይ?
ለምሳሌ አሁን ደቡብ ኦሞ ወደ ኦሞቲክ ኦማዊ ክልል ላይ ነው የተደራጀው። 16 ብሔር ብሔረሰብ ነው ያለው። ከ16ቱ አብዛኛው ኩሾች ናቸው። ዋናው በተወሰነ መልክ ነው የተባለው እንጂ በቋንቋ ሙሉ በሙሉ ማድረግም አይቻልም። እንደተወሰነ መልኩ እነዛን ሰብሰብ የማድረግ ስራ ተብሎ ይታሰበ እንጂ 100% ሆናል ተብሎ አይታሰብ።
ደቡብ ኦሞን ጨምሮ ጋሞ አካባቢ በአንድነት ይደራጃሉ የተባሉት ብሔርና ብሔረሰቦች በቁጥር ወደ 33 ይደርሳሉ። እነዚህ በቁጥር 33 የሚደርሱ ብሔር ብሔረሰቦችና ህዝቦች ሌላ ጊዜ አሁን በደቡብ ክልል የተነሳው ጥያቄ ያስነሳ ይሆን ተብሎ የተነሳ ነገር ካለ?
አሁን ማለት የምንችለው 100% የተገደበ ነው ማለት አንችልም። ከአንድ አምስት አመት ወይም 10 አመት በኋላ እንደገና ጥያቄ ማንሳት ዝግም አይደለም፣ ክፍት ነው የሚሆነው። ስለዚህ የሀገሪቱ ኢኮኖሚ የነባራዊ ሁኔታዎች እየታዩ እዛ ላይ 33 ተብሎ የተወሰነውም ሌላ 2 ክልል የሚሆንበት አግባብም ሊፈጠር ይችላል ወደፊት ማለት ነው። የመንግስት ስርዓት ሲቀየር ሁሉም ነገር እየተቀየረ ነው። ፖለቲካ ለምሳሌ ኢህአዴግ እያለ ድሮ ደቡብ አንድ ላይ በውሳኔ ነው ደቡብ ክልል ብሎ የወሰነው። አሁን ብልጽግና ፓርቲ ሲመጣ ደግሞ ይህንን ማከፋፈሉ ወሳኝ ይሆናል ብሎ አከፋፍሎታል በተወሰነ መልኩ ማለት ነው። 56ቱም አንድ ላይ ኖረዋል፣ አሁን ይህም አንድ ላይ ይኖራል ብለን እናስባለን።
ቀደም ብለው ኦሞዊ ባሉት ውስጥ ኦሞቲክ ተናጋሪ ሆነው ያልተካተቱ አካባቢዎች ወይም ዞኖች አሉ። የእነሱ ጉዳይስ እንዴት ነበር የተቃኘው?
ሀሳቦች ልዩነት ስለቀረቡ ነው እነዚህ የቀረቡት። ምናልባት ውስጥ ያለው እንትንድን ያለው የምለው ነገር ብዙ በላቅም፣ ጎፋም፣ ጋሞም፣ ዳውሮም ወላይታ ጋር ለመሆን ፍቃደኛ አልሆኑም። በተነሳው ጥያቄ መሰረት ጠቅላይ ሚኒስትሩን በታች ወርዶ ማወያየት እንደምችል ነው ቃል የገባው። ያው ቀጣይ ምን ይሆናል የምለው ነገር የወላይታ ጉዳይ አልተወሰነም።
የወላይታ ዞን በሰላም አምባሳደር ኮሚቴ ጥናት ተደርጎ ለጠቅላይ ሚኒስትሩ የቀረበው ምክረ ሀሳብ የተስማማንበትን መሪዎችን ያልጠበቀ፣ ወጥነት የጎደለውና የህዝቦችን አብሮነት ያላገናዘበ መሆኑን የሚቃወምና ይህንን ተከትሎም እየተፈጸመ ነው ያለውን ጸረ ህዝብና ክብረ ነክ ዘመቻ የሚያወግዝ መግለጫ አውጥቷል። ጸረ ህዝብ አመለካከት አላቸው ያሏቸው የተለያዩ ሚዲያና በመንግስት መዋቅር ውስጥም ጭምር የሚገኙ ግለሰቦች በተደራጀ ሁኔታ የተከበረውን የወላይታ ህዝብ የማይመጥን የጥላቻ ንግግርና ያለንበትን ዓለም አቀፋዊና አገራዊ አስተሳሰብና እድገትን የማይገልጥ ኋላ ቀር አካሄድና የጥላቻ ዘመቻ የዞኑ መንግስት በጽኑ ያወግዛል ይላል መግለጫው። ጠቅላይ ሚኒስትር አብይ አህመድ የወላይታ ተወካዮች ጉዳያቸው በልዩነት ይታይ በማለታቸው በቅርቡ ወደ ጋሞ፣ ጎፋና ዳውሮ እንዲሁም ወላይታ ዞኖች በመሄድ ከሀገር ሽማግሌዎች ጋር ውይይት እንደሚያደርጉ የተገለጠ ሲሆን ከህዝብ ተወካዮችና ከደቡብ ክልል ተፎካካሪ ፓርቲዎች ጋር ያደረጉት ውይይት የሚደነቅ እንደነበር በማህበራዊ ትስስር ገጻቸው አስታውቀዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው አመሰግናለሁ። አድማጮች፣ ወደ ድሬዳዋ የሚወስድን ነው ተከታዩ የመጽሔት ርዕስ። ከአሁን ቀደም የድሬዳዋ ዩኒቨርሲቲን ከጅቡቲ ለሚመለሱ ዜጎች በለይቶ ማቆያነት በመጠቀሙ በትምህርት ተቋሙ ላይ ጉዳት መድረሱንና እንዲሁም አንዳንድ ከስደት ተመላሾች ጠፍተው ወደ ህብረተሰቡ ለመቀላቀል ያደርጉ የነበረው ጥረት የበረታ የጤና ስጋት ደቅኖበት እንደነበርም የድሬዳዋ አስተዳደር ጤና ቢሮ አስታወቀ። ቢሮው ይህን ያለው ከሶማሌ ክልል ድንበር አካባቢ ያሉ ለይቶ ማቆያዎች ከአቅማቸው በላይ የሆነ ቁጥር ያላቸው ሰዎችን ስለያዙ የድሬዳዋ ሀረማያ ዩኒቨርሲቲ በለይቶ ማቆያነት ድጋፍ እንዲያደርግ የሚል ጥያቄ መቅረቡን ተከትሎ ነው። የጤና ቢሮ ኃላፊዋን ወይዘሮ ለምለም በዛብህን ያነጋገረው የድሬዳዋ ዘጋቢያችን አዲስ ቸኮል ተከታዩን አጠናቅረዋል።
የሶማሌ ክልል ከደወሌ ለይቶ ማቆያ በአንድ ቀን ብቻ 55 ከስደት ተመላሾች ላይ የኮሮና ቫይረስ መገኘቱን ተከትሎ ችግሩ የደወሌ ለይቶ ማቆያ ከአቅሙ በላይ ከስደት ተመላሾችን በመያዙ የተከሰተ በመሆኑ የድሬዳዋና ሀረማያ ዩኒቨርሲቲዎች በለይቶ ማቆያነት የደወሌን ጫና እንዲያቃልሉ ጠይቆ ነበር። ከዚህ በፊትም የድሬዳዋ ዩኒቨርሲቲን ከስደት ለሚመለሱ ኢትዮጵያውያን ለይቶ ማቆያነት ተጠቅመን ነበር የሚሉት የድሬዳዋ አስተዳደር ጤና ቢሮ ኃላፊ ወይዘሮ ለምለም በዛብህ በዚህ ምክንያት ያጋጠመን ችግር ነበር ይላሉ። ድሬዳዋ እንደ ትላልቅ ከተሞች ብዙ በጀት የላትም የሚሉት ወይዘሮ ለምለም በድሬዳዋ ዩኒቨርሲቲና በትምህርት ቤቶች የደረሱ ጉዳቶችን ለማስተካከል ከፍ ያለ ወጪ ጠይቆናል ይላሉ። ወይዘሮ ለምለም የድሬዳዋ ዩኒቨርሲቲ ለጅቡቲ ተመላሾች ለይቶ ማቆያነት ላለመጠቀም ግን ሌላ ምክንያትም አላቸው። ከተማ መሀል የሚገኙ ዩኒቨርሲቲ ውስጥ ያሉ የለይቶ ማቆያ ነዋሪዎች ከዩኒቨርሲቲው አምልጠው ወደ ህብረተሰቡ ለመግባት የሚያደርጉት ሙከራ ራሱን የቻለ የጤና ስጋት ነው ይላሉ። የድሬዳዋ አስተዳደር በደወሌ ለይቶ ማቆያ ጣቢያ ያሉ ከስደት ተመላሾችን ለመደገፍ የሕክምና ባለሙያዎችን ይልካል ያሉት ወይዘሮ ለምለም በለይቶ ማቆያው የማስፋፊያ ስራ እስከሚሰራ ድረስ ድንኳኖችን መጠቀም የተሻለ መፍትሄ ነው ብለው ያስባሉ። የድሬዳዋ ዩኒቨርሲቲን በአሁኑ ሰዓት ከኮሮና ቫይረስ ጋር በተያያዘ ተጠርጥረው የሚለዩ የድሬዳዋ ነዋሪዎችንና ከጅቡቲ ወይም ሌላ ቦታ መምጣታቸው ሪፖርት የተደረገባቸውን የከተማዋ ነዋሪዎች ለይቶ ለማቆየት ሊጠቀሙበት እንደሆነ ወይዘሮ ለምለም ይገልጻሉ። የደወሌ ለይቶ ማቆያ ጣቢያ ካለው 500 ሰዎችን የሚያዝ አቅም በላይ 1080 ከስደት ተመላሾችን ይዞ እንደሚገኝ የሶማሌ ክልል ጤና ቢሮ ኃላፊ ዶክተር ዩሱፍ መሐመድ ለቪኦኤ አስታውቀው ነበር። በፌዴራል መንግስቱ ተጨማሪ ለይቶ ማቆያዎች ይገነባሉ ተብሎ የነበረ ቢሆንም እስካሁን ግን የታየ ነገር የለም ይላሉ የሶማሌ ክልል ጤና ቢሮ ኃላፊ። ለአሜሪካ ድምጽ ሬዲዮ አዲስ ሸኮል ከድሬዳዋ።
አሁን ወደ ዓለም አቀፍ ርዕሰ ዜናዎች ነው የምንሻገረው። በዓለም ዙሪያ በሌሎች ሀገሮች እንደታየ ሁሉ ፈረንሳይም በጆርጅ ፍሎይድ ግድያ ሳቢያ በዩናይትድ ስቴትስ የተነሳውን የፖሊስ ጭካኔያዊ እርምጃዎችና የዘር መድሎን ህዝባዊ ተቃውሞች እያስተዋለች ነው። በፓሪስ ከተማ በስተ ሰሜን የፍትህ ባለሙያዎችንና የመብት ተሟጋቾችን ያቀፈ አንድ ቡድን ታዲያ አነስተኛ ቁጥር ባለው ማህበረሰብ ውስጥ ያሉ ወጣቶች መብቶቻቸውን እንዴት ማስከበር እንደሚችሉ፣ ከፖሊሶችም ጋር እንዴት መግባባት እንደሚችሉና ከሚኖርበት ማህበረሰብም ጋር እንዴት ተግባብተው መኖር እንደሚችሉ በማወያየትና በማነጽ ላይ ይገኛሉ ትላለች ሊሳ ብራያን ከፓሪስ ባጠናቀረችው ዘገባ። ደረጀ ደስታ እንዲህ ያቀርበዋል።
ይህ የፓሪስ ከተማ የህብረተሰብ ማዕከል ለአካባቢ ወጣቶች የሚገናኙበትና ምክር የሚያገኙበት እድል ለመስጠት ለሳምንት ሁለት ቀን በሩን ይከፍታል። ኦሜር ማካፕቶሊን የኮሂቬ የማህበረሰብ ቤቶች ለልማት ማዕከል መስራች ናቸው። እንዲህ ይላሉ።
ፖሊሶች የሚያደርጓቸው ነገሮች ህጋዊ አለመሆንና የወደፊት ህይወታቸውን ሊያበላሽ እንደሚችል ወጣቶቹ እንዲገባቸው ለማድረግ እንሞክራለን። በማንነታቸው ወይንም በቆዳቸው ቀለም የተነሳ ተለይተው መጠቃት የለባቸውም።
እነዚህና በሌሎች ደህንነት በበዛባቸው የፈረንሳይ አካባቢዎች በፖሊስና የአነስተኛው ማህበረሰብ አባል በሆኑ ወጣቶች መካከል ያለው ችግር አንድ ቀን ይፈነዳል። እጅግ የቆየና ስር የሰደደም ችግር ነው። ከ15 ዓመት በፊት ሁለት ወጣቶች በፖሊስ በመገደላቸው ከፍተኛ ረብሻ ተቀስቅሶ ነበር። አክቲቪስቶች እንደሚሉት በኮሮና ቫይረስ ሳቢያ ከቤት እንዳይወጣ የተጣለውን ማዕቀብ ለመቆጣጠር በተደረገው ፍተሻ በየመንገዱ እየተያዙ ይንገላቱ የነበሩት እነዚሁ ዝቅተኛ ገቢ ያላቸው ጥቁሮችና የአረብ ዝርያ ያላቸው ሰዎች መሆኑን ይናገራሉ። ባለፈው ሚያዝያ አንድ ሞተረኛ ከፖሊስ መኪና ጋር ተጋጭቶ በመቅሰሉ በፓሪስ ዙሪያ ባሉ ከተሞች ከፍተኛ አመጽ ተቀስቅሷል። ወጣቱ ተማሪ ሱሌማን ፎፎና እንዲህ ይላል።
እስር ቤቱ እጅግ ሞቃታማ ነው። ፖሊስ ተከታተለን። እኛ ብዙ ክትትል ስለሚደረግብን ወዲያው ነበር ያገኘ።
አሁን በዩናይትድ ስቴትስ የታየው የጆርጅ ፍሎይድ ግድያ እዚህም ያፈነዳው ነገር አለ። የኮሮና ቫይረስን ከቤት ያለመውጣትና በርከት ብሎ ያለመሰባሰብን ገደብ ጥሰው የፍትህ ጥያቄን በማንገብ በሺዎች የሚቆጠሩ ሰዎች አደባባይ ወጥተዋል። በተቃውሞ በ2016 ፈረንሳይ ውስጥ በፖሊስ የተገደለው የ24 ዓመቱ አዳም ትራዮሪ ስምም ተነስቷል። አሟሟቱ አወዛጋቢ ቢሆንም የትራዎሪ ቤተሰቦች ግን አሟሟቱ ከጆርጅ ፍሎይድ ጋር ተመሳሳይ መሆኑን ይናገራሉ። እንደ ዩናይትድ ስቴትስ ሁሉ ፈረንሳይም የተነሳው የተቃውሞ ጥያቄ ከፖሊሶች ጭካኔያዊ እርምጃዎች በላይ ነው። ፊደል ኔንዚ እንዲህ ይላል።
I'm here for many reasons. Inequality and racism against blacks.
እዚህ ያለሁት ለብዙ ምክንያቶች ነው። እኩልነት ያለመኖር፣ በጥቁሮች ላይ የሚደረገው የዘር መድሎ፣ የፖሊስ ጭካኔ ስለመሳሰሉት ድምጽን ለማሰማት ነው። ብዙ መብቶች ሊኖሩንና ሊከበሩልን ይገባል።
የፈረንሳይ ባለስልጣናት አወዛጋቢውን የተጠርጣሪዎችን አንገት በፖሊስ የማነቅና የማፈንን አያያዝ እንደሚያቆሙ ተናግረዋል። የፖሊስን ጭካኔያዊ ጥቃት የሚያወግዙ ቢሆንም በሕግ አስከባሪዎቹ ውስጥ ስር ሰዷል የተባለውን ስውርና ስልታዊውን ዘረኝነት መኖሩን ክደዋል። የመብት ተከራካሪዎችም የመንግስት ምላሽ በቂ አይደለም ይላሉ። የሕግ ባለሙያውና የማህበረሰብና ፍትህ ተነሳሽነት ተቋም ከፍተኛ ባለስልጣን የሆኑት ላና ሁሎ በበኩላቸው እንዲህ ብለዋል።
They place the problem as an individual problem, a few bad apples in the police.
ችግሮቹን አጥብበው እንደ ግለሰብ ችግር የተመለከቱት መጥፎ የሆኑ ጥቂት ፖሊሶች ስላሉን ነው ይላሉ። የሚያስፈልገው ነገር ግን ፖሊስን እንደገና መቅረጽ ነው። ፖሊስን እንደገና በአዲስ መንገድ ማሰብ ነው። የፖሊስን ተልእኮ መለወጥ ነው። የሕጉን አሰራር አወቃቀርና ተጠያቂነት መቀየር ነው። ስለዚህ ችግሩ ሁሉን አቀፍ ለውጥና ግንባታን የሚፈልግ ነው። በተናጠል እርምጃዎች የሚሆን ነገር አይደለም።
ሁልጊዜም እንዲህ አልነበረም። ከአመታት በፊት አንድ ሁለት ጊዜ በደረሰው የአሸባሪዎች ጥቃት ፖሊሶች ላጭር ጊዜም ቢሆን እንደ አገራዊ ጀግና እንደ ህዝቦቻቸው ጠባቂና ለህዝባቸውም እንደሚሞቱ ነበር የሚታሰቡት። ያ ጊዜ ግን በጣም ረጅም ጊዜ የመሰለ ነው። ይሁን እንጂ ተቃውሞቹ እነተኛ ለውጥ ስለማስገኘታቸው ፈረንሳዮቹ ተከፋፍለዋል። ቢሆንም ግን አሁንም ተስፋ አለ። ልክ እንደ ዩናይትድ ስቴትስ ሁሉ ዘረኝነትና የዘር መድሎን የመሰለ አንድ ትልቅ ጉዳይ ለመነጋገር አሁንም ተስፋው ያለ ይመስላል።
ደረጀ ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጃችሁ አሉላ ከበደ ነኝ። የዕለተ አርብ ምሽት ሁለተኛ አጋማሽ ስርጭታችን እየዘለቅን ነው። ቀዳሚው ኮቪድ-19 በንግድና ምጣኔ ሀብት ላይ የደቀነውን ፈተና ይመለከታል። ወደ ደቡብ ኢትዮጵያ ይወስደናል። የኮሮና ቫይረስ ወረርሽኝ መዛመት በሐዋሳ ከተማ በሆቴልና በሌሎች አገልግሎት ስራዎች ላይ በተሰማሩ ነጋዴዎችና በማህበር ተደራጅተው በሚሰሩ ወጣቶች ላይ አሉታዊ ጫና ማሳደሩን ለአሜሪካ ድምጽ ገለጡ። በከተማውና በአካባቢው የቫይረሱን መዛመት ተከትሎ በሐዋሳ ከተማ የትራንስፖርት ዘርፍ ላይ ተጥሎ የነበረው ክልከላ ጠብቋል። በሌላ በኩል የተጠበቀው የባህሪ ለውጥ አለመታየቱን የገለጠው የክልሉ ጤና ቢሮ የደቡብ ክልል በቫይረሱ መዛመት ከሚፈተንበት ጊዜ ላይ ደርሷል ብሏል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል።
በሐዋሳ ከተማ በኮሮና ቫይረስ እጅጉን ከተጎዱ የሥራ ዘርፎች ውስጥ የሆቴል ዘርፍ አንዱ ሲሆን የሃይል ሪዞርት ሐዋሳ ከነዚህ ውስጥ ተጠቃሽ ነው። የሪዞርቱ ሥራ አስኪያጅ አቶ ኢምሻው ተሾሜ በሆቴልና ቱሪዝም ስራ ላይ እየደረሰ ያለውን ጫና ተናግሯል።
ችግሩ ገና ውጭ ዓለም በቻይና በአውሮፓ እየተከሰተ በነበረበት ጊዜ ከዛ ጊዜ ጀምሮ ተጽዕኖ እኛ ላይ መታየት የጀመረው ምክንያቱም ለረጅም ጊዜ ለወር ለ15 ቀን ለ20 ቀን ሩም ቡክ ያደረጉ እንግዶች፣ ሪዘርቬሽን ያስያዙ እንግዶች በአጭር ጊዜ ቆይታቸውን አሳጥረው ወደ ሀገራቸው እንዲመለሱ ከሀገራቸው የደረሳቸውን ጥሪ ተከትሎ ቶሎ እየለቀቁ እየሄዱ ነበረ። በዛ ጊዜ ጀምሮ እንትን ሆኗል።
በሆቴል ዘርፍ የተሰማሩ ባለሀብቶች ባለፉት ዓመታት ከደረሰው ጫና ይልቅ አሁን በኮሮና ቫይረስ እየደረሰ ያለው ጉዳትም ከፍተኛ መሆኑን ተናግረዋል።
እንቅስቃሴዎች የተገቱበት በመሆኑ በዚሁ አጋጣሚ 70% የሚሆን ሰራተኛ ሌኦፍ አድርገን ያለ ነው። እነሱም ስራ ኑሮ ሳይሆን አትሊስት ለእነሱም ለሞራልም እየገቡ መውጣት አለባቸው የሚል እምነትም ስላለ ነው እና በስራው ደረጃ ሲታይ ግን በጣም በጣም ከፍተኛ መውረድ ነው። ዜሮ ነው ማለት ይቻላል። በአንድ ሰዓት የሚሰራውን ቢዝነስ አንሰራም።
በሐዋሳ ከተማ በፍቅር ሐይቅ ዙሪያ ተደራጅቶ በአሳ ማስገርና በጀልባ መዝናኛ የሚሰሩ ወጣቶች ማህበራትም የኮሮና ቫይረስን ተጽዕኖ ተከትሎ የወጣቶች ስራ ማህበር የገፈቱ ቀማሽ መሆኑን የማህበሩ አባል መላኩ ገንቡራ ተናግሯል።
እኛ ቦታ ከሌሎች ቦታ የሚለየው የሀገር ውስጥና የውጭ ቱሪስት የሚመጣበት ቦታ ነው። ሐዋሳ ሲመጡ ሐይቋን ሳይረግጡ ቱሪስቶች አይመለሱም። ግን እንዴት ነው እንግዶች ለምትለን ሙሉ ከተማ ውስጥ አይደለም፣ መላ ኢትዮጵያ ውስጥ ስራ የለም። ስፔሻሊ ደግሞ መዝናኛ አካባቢ እንግዳ በአሁኑ ሰዓት የለም። በዛ ምክንያት ስራችን ከነ አካቴው ጠፍቷል።
ስራቸው በተዝናኖትና በጎብኚዎች የነበረው ሁኔታ ላይ የተመሰረተ በመሆኑ ገቢያቸው መቀነሱንም ገልጧል። ከራሳቸው አልፈው ለቤተሰቦቻቸውም ጭምር ተርፈው የነበሩ በመቶዎች የሚቆጠሩ እነዚህ ወጣቶች ወደ ስራ አጥነት ጎራ የተቀላቀለው መሆናቸውን ደግሞ የገለጡት ከ700 በላይ ወጣቶችን በስሩ የያዘው የሐዋሳ ሐይቅ ሁለገብ አሳ አስጋሪዎች ማህበር ሰብሳቢ ዳዊት አበራ ናቸው።
ሆቴል ቆሟል፣ ተጎጂ ነው፣ ገቢ የለውም። የአሳ ምርት መሰብሰብ አቁሟል። ቱሪዝም ነበረ፣ የቱሪዝም ገቢ አለ። ፍልሰት ብዙ ቱሪዝም ይገባ ነበረ፣ ቱሪዝም ቆሟል።
በሆቴሎች ላይ የደረሰው የስራ መቀዛቀዝ ሆቴሎቹ የአሳ ምርት ስለማይቀበሏቸው በተዘዋዋሪ መንገድ ጉዳት እንዳደረሰባቸውና ስራቸው ሙሉ በሙሉ መቆሙንም ተናግሯል። ማህበሩ ለምጣኔ ሀብታዊ ችግር መጋለጡን ማስታውቋል። ከውጭ ጎብኚዎች በተጨማሪ የከተማው ህዝብም ሆነ የአገር ውስጥ ጎብኚዎች በስራ ቀን በሳምንቱ መጨረሻ ቅዳሜና እሁድና በበዓላት ቀን መጥቶ የአሳ ምርቶችን በጥብስ ፒሌቶ ያሉት እንደ በሬ ስጋ ጥሬ የሚበላው የአሳ ቁርጥም ቢሆን አሳ ኮሮና ያስዛል የሚል አሉባልታም ስላለ እንደ ወትሮ ለቤት የሚወስዱ ደንበኞቻቸው ስለሌሉ ባያለው ተጎድተናል ብለዋል። የኮሮና ቫይረስ ወረርሽኝ በሐዋሳ ከተማ በቱሪዝም ገብና በንግድ ስራዎች ላይ ያደረሰውን ጫና በተመለከተ መረጃ እንዲሰጡን ጠየቅናቸው። የሐዋሳ ከተማ ባህልና ቱሪዝም መምሪያ ኃላፊ ፍቃዳቸውን ስላልሰጡን ማካተት አልቻልንም። ዳሩ ግን የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳውና የሐዋሳ ከተማ አስተዳደር ምክትል ከንቲባ ተጥራቱ በየነ በተደጋጋሚ ጊዜ ኮሮና አስመልክተው በሰጧቸው መግለጫዎች ቫይረሱ በከተማውና በክልሉ ኢኮኖሚ ላይ የሚያደርሰው ጉዳት ከፍተኛ መሆኑን አስታውቀዋል። የቱሪዝምና የንግድ ዘርፍ እንዳለ ሆኖ በግብርና ብቻ ካለፈው አመት የምርት መጠን በ22 ሚሊዮን ኩንታል ቅናሽ ሊያሳይ እንደሚችል ባሳለፍነው ሳምንት የክልሉ ግብርና ቢሮ መግለጡ ይታወሳል። በኮሮና ቫይረስ የተያዘው በፍጥነት ካልተመዘገበበት ክልል ውስጥ የደቡብ ክልል አንዱ ቢሆንም ከሁለት ሳምንታት ወዲህ በቫይረሱ የተያዘው ከቀን ወደ ቀን በፍጥነት እየጨመረ ሲሆን የክልሉ ጤና ቢሮ ሪፖርት እንደሚያሳየው እስከዛሬ በክልሉ 30 ሰዎች በጥቂት ቀናት ውስጥ ተይዘዋል። የቢሮው ኃላፊ አቶ አቅናው ካውዛ ክልሉ አሁን ፈታኝ ጊዜ ላይ መድረሱንም ተናግሯል።
መከላከያ መንገዶቹም አስተምሮቹም ያንን የመጀመሪያዎቹ ጋር የሚመሳሰል ነው። ሌሎች የተለያዩ አርቲስቲክ የሆኑ ነገሮች ማስተማሪያ መንገዶች ከአርቲስቶቹ ጋርም እየተሰራ ነው። ዞሮ ዞሮ ግን መለካት ያለበት ከህዝቡ ለውጥ አንጻር ስለሆነ እንዳየኸው ህዝቡ አጉል የመላመድ አይነት ነገር ነው የሚታየው። መጀመሪያ እንደ ሀገር እንኳን የመጀመሪያ ኬዝ ሪፖርት ሲደረግ ኢትዮጵያ ውስጥ የተፈጠረው ነገር ይታወሳል። አሁን ግን ዋሳሁን ማከሚያ ማዕከል ውስጥ ኬዝ አለ። እነዚህ አብዛኛዎቹ ደግሞ አዋሳን ረግጦ ነው ያለፉት። አዋሳ ላይ ከማስክ አንጻር ዛሬ ትንሽ መሻሻል ይታያል። ከዚህ ውጭ ያለው ነገር ግን ያው ነው። በክልሉም አጠቃላይ እኔ ይሄ መሬት ላይ የህዝቡ ለውጥ አሁንም ፈታኝ ሁኔታ ነው ይታያል።
ከምርመራ ጋር በተያያዘም በክልሉ በቂ ምርመራ አይደረግም የተባለ ስለሚነሳ ወቀሳም መልስ ሰጥተዋል።
ከአምስት መቶ በላይ መርመር እንችላለን። አሁን ደግሞ ሰሞኑን የተፈጠረው ጫና የምርመራ አቅማችን ሁሉ ልንሄድበት የምንችል ነው። ብዙ ሳምፕል የተሰበሰበ ስለሆነ ዞሮ ዞሮ ግን በአማካይ 200 የሚሆን ምርመራ ላይ ደርሰናል ማለት ነው። አሁን ባለ
በሐዋሳ ከተማ ውስጥም በበሽታው የተያዘ ሰው ቁጥር ከቀን ወደ ቀን እየጨመረ መምጣቱን ተከትሎም የሐዋሳ ከተማ አስተዳደር የኮሮና ቫይረስ መከላከያ ግብረ ኃይል የቫይረሱን ወረርሽኝ መስፋፋትን ለመከላከል በትራንስፖርት ዘርፍ ላይ ተጥሎ የነበረውን ገደብ አጥብቋል። በዚህም መሰረት ባጃጆች፣ የግል መሆኑ የከተማ ታክሲ አገልግሎት የሚሰጡ አሽከርካሪን ሳይጨምር አንድ ሰው ብቻ እንዲጭኑ፣ በተለምዶ ኪውት የተባለ የሚገለጠው የግልም ሆነ የከተማ ታክሲ አገልግሎት የሚሰጡ አሽከርካሪን ሳይጨምር አንድ ሰው ብቻ ጭኖ እንዲንቀሳቀሱ፣ ዳማስ ሱዚክ የሚባለው ተሽከርካሪ ደግሞ የግልም ሆነ የከተማው ታክሲ አገልግሎት የሚሰጡ እንደሆነ አሽከርካሪን ሳይጨምር ሶስት ሰዎችን ብቻ እንዲያሳፍሩ መወሰኑን የከተማው አስተዳደር የህዝብ ግንኙነት አስታውቋል። የቤት ተሽከርካሪዎች ጋቢና ውስጥ ሁለት ሰው ብቻ ጭነው እንዲንቀሳቀሱ የተወሰነ ሲሆን ከዚህ በፊት የተጣሉ ክልከላዎችም ተግባራዊ የተደረጉ እንደሚቀጥሉ ተገልጧል። ክፍያን በተመለከተ ከዚህ በፊት ሙሉ ጭነው የሚከፍሉትን በተሳፋሪዎች ልክ ወጪ በመጋራት የሚሸፍን ይሆናል ቢባልም ቅሉ ተገልጋዮች ወይም ተጠቃሚዎች የአንድ ፈርማታ ታሪፍን በሶስት እጥፍ የከፈሉ መሆናቸው ቅሬታ እንደፈጠረባቸው ገልጧል። ወረርሽኙን ለመከላከል በመጀመሪያው አካባቢ የነበረው ጥረት ከመቀዛቀዝም አልፎ ወደ ከፍተኛ መዘናጋት ተሸጋግሯል። ያኔ ግንዛቤ ለመፍጠር በበጎ ፈቃደኞችና በመንግስት ሲደረገ የነበረው እንቅስቃሴም አሁን እምብዛም ነው። በየቦታው ተሰናድተው የነበሩ መታጠቢያዎችም ተሰባብረዋል፣ አሊያም አካላቸው ተሰርቀው ሆናቸውን ተቀምጠዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ተከታዩም ዘገባ ኮቪድ-19ን ይመለከታል። በሰሜናዊ ኢትዮጵያ የተለያዩ ክፍሎች ከሚገኙት ግዙፍ የስደተኞች መጠለያ ሰፈሮች በአንዱ የመጀመሪያዋ ለኮሮና ቫይረስ ተጋላጭ የሆኑ ሰው በምርመራ መረጋገጣቸውን ተከትሎ በመጠለያ ካምፑ የሚገኙ በብዙ አስር ሺዎች የሚቆጠሩ ኤርትራውያን ስደተኞች ለወረርሽኙ የመጋለጥ ከፍ ያለ አደጋ እንደተደቀነባቸው ይናገራሉ። ቁጥራቸው በመቶ ሺህ የሚገመቱትን ኤርትራውያን ስደተኞች ባስጠለሉት አራት የስደተኛ ሰፈሮች ያለው የአኗኗር ዘይቤም በእጅጉ የተፋፈገ በመሆኑ ለቫይረሱ በቀላሉ መዛመት አመቺ ሁኔታ የሚፈጥር መሆኑን የህብረተሰብ ጤና አዋቂዎችና የረድኤት ሰራተኞች የተናገሩትን ጠቅሶ የአሜሪካ ድምፅ ዘጋቢ ሳይመን ማርከስ ከአዲስ አበባ ያጠናቀረውን ዘገባ አዳነች ፍስሐዬ ታቀርበዋለች።
አንዲት ከኤርትራ የተሰደደች የ16 ዓመት ዕድሜ ልጅ በኮሮና ቫይረስ መያዟ ባለፈው ሳምንት ከተረጋገጠ ወዲህ የኢትዮጵያ ባለስልጣኖች በሀገሪቱ ዙሪያ በ26 የስደተኞች ሰፈሮች ያሉት የጤና ተቋማት ሁኔታንና የውሃ አቅርቦትን ለማሻሻል እየተሯሯጡ መሆናቸው ታውቋል። በሽተኛዋ በአሁኑ ወቅት ወደ መንግስት ሆስፒታል ተወስዳ እየታከመች መሆኗንና በተረጋጋ ሁኔታ እንደምትገኝ በኢትዮጵያ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ተወካይ አን ኢንኮንትሬ ተናግረዋል። የታመመችው ልጅ በትግራይ ክልል አዳሐሮች በተባለው 33,000 የሚሆኑ ስደተኞችን ባስጠለለው ሰፈር እንደምትኖር ታውቋል። በአሁኑ ወቅት ቫይረሱ ሊኖርባቸው ይችላል በሚል ከተጠረጠሩ 2 ሰዎች የተወሰዱ ናሙናዎች በመንግስት ላቦራቶሪ እየተመረመሩ ነው። የኢትዮጵያ የስደተኞችና የተመላሾች አስተዳደር በትግራይ ክልል ባሉት የስደተኞች ሰፈሮች አንድ ሰው በአማካኝ በቀን 15 ሊትር ውሃ ለማግኘት በሚችልበት መንገድ ለማሻሻል ከተባበሩት መንግስታት ድርጅት ጋር እየሰራ ነው። የመንግስታቱ ድርጅት ስደተኞቹ እንዲያገኙ ያስፈልጋል ወደሚለው በቀን 21 ሊትር ውሃ እንደሚጠጋ ተገልጿል። የስደተኞቹን የኑሮ ሁኔታን እሳቤ ውስጥ በማስገባት የኮሮና ቫይረስን መዛመት የመቆጣጠሩ ስራ ከባድ ይሆናል ብለዋል ኢንኮንትሬ።
It's really a tight accommodation, tight normal social and cultural practices.
በጣም የተፋፈገ አኗኗርና እንዲሁም የተቀራረበ ማህበራዊና ባህላዊ ዘዬ ነው ያለው። እነቱን ለመናገር የምንችለውን ሁሉ አድርገናል የሚል እምነት አለን። ነገር ግን ጥረታችንን መቀጠል አለብን። ችላ ልንለው አንችልም። ደረጃውን መጠበቅ ይገባናል። ነገር ግን የስደተኞቹ ብዛት ጉዳይ ከባድ ፈተና ይሆንብናል። በአንዳንዶቹ ሰፈሮች ውስጥ 80,000ና ከዚያም በላይ የሆኑ ስደተኞች ናቸው የተጠለሉት።
በኢትዮጵያ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ተወካይዋ ኢንኮንትሪ አያይዘውም ከኤርትራ የሚገቡ አዲስ የቫይረሱ በሽተኞች ሊኖሩ የሚችሉበት አደጋም አለ ይላሉ።
Ethiopia continues to be a welcoming country to asylum seekers and people running to save their lives and for safety and security. And we do have persons who are coming across the borders there. The borders are porous.
ኢትዮጵያ ጥገኝነት የሚጠይቁትና ህይወታቸውን ለማትረፍ የሚሸሹ ኢትዮጵያ ጥገኝነትን የሚጠይቁትና ህይወታቸውን ለማተን ኢትዮጵያ ጥገኝነት የሚጠይቁትና ህይወታቸውን ለማዳን የሚሸሹትን ሰዎች መቀበሉን ቀጥላለች። ሰዎች በድንበሮቹ በኩል ወደ ኢትዮጵያ መግባቱን አላቆሙም።
የኢትዮጵያ መንግስት ካለፈው ጥር ወር ወዲህ ለኤርትራውያን ስደተኞች ወዲያውኑ የጥገኝነት ፈቃድ መስጠቱን አቆሟል። ብቻቸውን የሚሰደዱ ለእድሜ ያልደረሱ ልጆች ፍልሰትን፣ ህገወጥ ፍልሰትንና የስደተኝነት መለኪያ አያማሉም የሚባሉትን ለመገደብ የተወሰደ ውሳኔ ነው ተብሏል። የረድኤት ሰራተኞች ግን እንዲህ አይነቱ ፖሊሲ ከሀገራቸው ለመውጣት የሚፈልጉ ኤርትራውያን ወደ ሊቢያና አውሮፓ እናመራለን በሚል ተስፋ አደገኛ ወደሆነው ሰሜናዊ መስመር እንዲያመሩ ያደርጋል ይላሉ። ሌላ በኩል ደግሞ ኢትዮጵያ ካለፈው ጥር ወር አንስቶ በኤርትራውያን ስደተኞች ላይ ያለትን ፖሊሲ ቀይራ ከስደተኛ ሰፈሮች ወጥተው በሀገሪቱ ለመኖር ለሚፈልጉት የመኖሪያ ፈቃድ ለመስጠት መወሰኗል። ስለ ኤርትራውያን ስደተኞች ጉዳይ እውቀት ያላቸው በቦስተን ዩኒቨርሲቲ በእንግዳነት ጥናት በማካሄድ ላይ የተሰማሩት ዳን ኮነል ገልጸዋል።
They went into the camps and they offered out of camps permits to anyone who wanted it.
ወደ ስደተኞቹ ሰፈሮች ሄደው ለሚፈልጉት ሁሉ የመኖሪያ ፈቃድ እንደሚሰጡ ነገሯቸው። በተፈቀደበት የመጀመሪያ 3 ሳምንታት ውስጥ 5000 የሚሆኑ ኤርትራውያን ስደተኞች የመኖሪያ ፈቃድ ማግኘታቸውን፣ የካቲት ወር ላይ ደግሞ እዛ ያለው የኢትዮጵያ ስደተኞችና ተመላሾች አስተዳደር ገልጦልኛል።
የውሳኔው ዓላማ በስደተኞቹ ሰፈሮች ያሉትን ስደተኞች ብዛት በመቀነስ ህጻጽ የተባለውን የስደተኞች ሰፈር ለመዝጋት ነው ተብሏል። ህጻጽ ውስጥ ያሉት ስደተኞች 13000 ገደማ እንደሚሆኑ፣ በትግራይ ክልል ካሉት 3 ሌሎች የስደተኞች ሰፈሮች ያነሰ አቅርቦት ያለውና በወባ በሽታ የሚጠቃ አካባቢ የሚገኝ ነው ተብሏል።
አዳነች ፍሳሐየን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው። ሰሞኑን በዩናይትድ ስቴትስ ተቀጣጥሎ ለሰነበተው የጥቁር አሜሪካዊ ጆርጅ ፍሎይድ ግድያ አንገቱ ላይ ጉልበቱን ለደቂቃዎች በመጫን ግድያ ፈጽሟል በሚል በቀድሞ የፖሊስ መኮንን ዴሪክ ሾቪል ላይ ክስ የመሰረቱት የሚኒሶታው አቃቤ ሕግ አንድ አስቸጋሪ እውነታ ገጥሟቸዋል ይላል ተከታዩ ዘገባ። ከግድያው ጋር በተያያዘ ተጠያቂ ሆነው ፍርድ ቤት የቀረቡት የሶስት ፖሊስ መኮንኖች ጉዳይም እንዲሁ አነጋጋሪ ሆኗል። የሕግ ባለሙያዎች እንደሚሉት አቃቤ ሕጉ ምንም እንኳን ብዙ የቪዲዮና የአይን ምስክሮችን ጨምሮ በርካታ ማስረጃዎች ቢኖሯቸውም በእንዲህ አይነቱ ጉዳይ ላይ ክስ መስርቶ መርታቱ ጨርሶ የማይታሰብ ነገር ሆኖ ቆይቷል። ይህም ለመሆኑ በአሜሪካ ፖሊሶች ላይ ክስ መስርቶ ማስፈረድ አስቸጋሪ የሚሆነው ለምንድን ነው የሚል አንድ ግዙፍ ጥያቄ አስነስቷል። ለዚህ ጥያቄ የተሰጡ የተለያዩ አስተያየቶች አሉ። ማሱድ ፋሪቫር ያጠናቀረውን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል።
የፖሊሶችን ገደብ ያጣ ጥቃት በሚያጠና አንድ ቡድን ባወጣው ሪፖርት መሰረት እንደ አውሮፓ አቆጣጠር ከ2013 ጀምሮ 99 ከመቶ በላይ የሚሆኑት ፖሊሶች በስራቸው ላይ እንዳሉ በተፈጸሙ ግድያዎች አልተከሰሱበትም። ለዚህ እንደ አንዱ ምክንያት ሆኖ የተጠቀሰው ህግ አስከባሪዎቹ ፖሊሶች ከስራቸው ጠባይ ጋር ከሚወስዷቸው የኃይል አጠቃቀም ጋር የተያያዘ ሊሆን እንደሚችል በመታመኑ ነው ተብሏል። በእንዲህ አይነት ሁኔታ ውስጥ የተመሰረቱ ክሶችን ለመዳኘት የሚቀመጡት ሰዎች ፖሊሶች ላይ ለመፍረድ አይፈቅዱም። ለምሳሌ ሚኒሶታን በሚመለከት በስቴቱ 165 አመታት ታሪክ ውስጥ በግድያ ወንጀል ፍርድ ቤት ቀርቦ የተፈረደበት መሐመድ ኑር የተባለ የቀድሞ ሚኒያፖሊስ የፖሊስ መኮንን ብቻ ሲሆን እሱም ይግባኝ እየተጠየቀበት ነው። መሐመድ ኑር ባለፈው 12 አመት ተኩል የተፈረደበት ሲሆን የመሐመድ ጠበቃ ውሳኔውን የማይመስል ፌዝ ብለውታል። ወደ መጀመሪያው ላይ እንዲህ አይነቱ የፖሊስ ጉዳይ ላይ ክስ መርስቶ መርታቱ አስቸጋሪ ስለሆነ አልገባበትም ብለው የነበሩት የሚኒሶታ ጠቅላይ አቃቤ ሕግ ኬት ኤልሰን ይህን የፖሊሶችን ያለ መክሰስ ልማድ በመድፈር በጆርጅ ፍሎይድ ግድያ የተጠረጠረውን የቀድሞ የፖሊስ መኮንን ዴሪክ ሾቨንን በሁለተኛ ደረጃ ግድያ የከሰሱ ሲሆን በተጨማሪም በሶስቱ ፖሊሶችም ላይ ተያያዥ ክሶችን መስርተዋል። እንዲህ ብለዋል አቃቤ ሕጉ።
ይህንን ክስ መሞከር ቀላል አይሆንም። ቢሆንም ግን በምናደርገው ነገር እርግጠኞች ነን። የእስከዛሬው ታሪክ ግን ይህንን ማድረግ ቀላል አለመሆኑን በግልጽ ያሳየናል።
በሚኒያፖሊስ ለኑር ጥብቅና የቆሙት ታዋቂ ተከላካይ ጠበቃ ፒተር ዎልድ እንደሚሉት በዴሪክ ሻቨን ላይ የተመሰረተው ተጨማሪ ክስ በከባድ የጭካኔ ወንጀል የተፈጸመ ድንገተኛ ግድያ ነው። በሚኒሶታ በግልጽ የሚታይ ጥቃት ወይም በሌላ ሰው አካል ላይ የሚፈጸም ጭካኔ እንደ ከባድ ወንጀል ይወሰዳል። ስለዚህ አቃቤ ሕጎቹ በጆርጅ ፍሎይድ አንገት ላይ ለ9 ደቂቃዎች ያህል ጉልበትን ጭኖ ማፈን ከባድ ጥፋት መሆኑን ማሳመን ይኖርባቸዋል። የተፈጸመው ከባድ ጥፋት ለፍሎይድ መሞት ምክንያት መሆኑን ማረጋገጥ ከቻሉ ያ ማለት በሚኒያፖሊስ ሁለተኛ ደረጃ ግድያ ነው ብለዋል ወልድ ሲያስረዱ። ምንም እንኳ ከጉዳዩ ጋር የተያያዙ ማስረጃዎች በይፋ ለሕዝብ ባይቀርቡም አንድ አሜሪካዊ በሞባይል ስልካቸው ቀርጸው ያስቀሩትን የፍሎይድን የመጨረሻዎቹ ደቂቃዎች የሚያሳየው የቪዲዮ ምስል አቃቢ ሕጎቹ የሻቪንን ጥፋተኝነት ለማሳየት ሊጠቀሙበት የሚችሉት ጠንካራ ማስረጃ ነው። ይህ ቪዲዮ ከረጅም ጊዜ በኋላ ብቅ ያለና ከስከዛሬዎቹ ሁሉ ከከፉት ምስሎች አንዱ ነው ብለዋል በኒውዮርክ ዩኒቨርሲቲ የበርናን የፍትህ ማዕከል ከፍተኛ አማካሪ በኒውዮርክ የቀድሞ ከፍተኛ የፌዴራል አቃቢ ሕግ ታሪያን መርክ። መርክ እንደሚሉት ይህን ጉዳይ ከስከዛሬዎቹ በተለይም በቅርብ ጊዜ ከነበሩ የፖሊስ ግድያዎች የሚለየው ሻቨን በቦታው ፊደርስ ፍሎይድ እጁ ወደኋላ ታስሮና በአብዛኛውም ተባባሪ ነበር። ፖሊሶች በሰለጠኑበት መሰረት ሁኔታዎችን እንደማብረድ፣ ሻቨን ግን ጭራሽ አላስፈላጊ ኃይል መጠቀምን መርጧል ብለዋል።
ከቅርብ ዓመታት ወዲህ ፖሊስ የኃይል እርምጃ ወይም የጦር መሳሪያን የሚጠቀመው ምላሽ መስጠት የሚገደድበት አደገኛ ሁኔታ ሲያገኝና ያንን መቆጣጠር ሲያስፈልግ ነው። እዚህ ግን እጁን ወደ ኋላ የታሰረ ሰው ሲሆን እንኳን ጉዳት ሊያደርስ ራሱም ለጉዳት የተጋለጠ ሰው ነው።
የባልቲሞር ፖሊስ መምሪያ ዋና አማካሪ የነበሩት ሻን መሎን እንደ አውሮፓ አቆጣጠር በ2015 ባልቲሞር ውስጥ በአፍሪካ አሜሪካዊው ፍሬድ ግሬይ ሞት ከተከሰሱት ከስድስት የፖሊስ መኮንኖች መካከል አንዱን በጥብቅና የወከሉ ነበሩ። እሳቸው እንደሚሉት በሻቪን ጉዳይ ላይ የቀረበውን የቪዲዮ ማስረጃ ለመካድ አስቸጋሪ ይሆናል። በግሬይ ጉዳይ የተዘረዘሩ ክሶች መካከል ሁለተኛ ደረጃ ከተመደበው አሰቃቂ ግድያ አንስቶ ንዝህላልነት፣ ግዴለሽነት፣ የስነምግባር ጉድለትና በቢሮ ውስጥ የተፈጸሙ ሙስናዎች ሁሉ የተዘረዘሩባቸው ክሶች ነበሩ። ከነዚያ 6 ፖሊሶች ግን አንዳቸውም በጥፋተኝነት አልተፈረደባቸውም። እዚህ ግን ጉልበትን በሰው አንገትና ጉሮሮ ላይ መጫን የፖሊስ ታክቲክ ነው የሚል ኤክስፐርት ሊኖር ይችላል። ይሁን እንጂ ግን በተደጋጋሚ ጉልበቱን እንዲያነሳ ከተመልካቹ ህዝብም ሆነ ሌላው ቀርቶ ከስራ ባልደረቦቹ ሚስተር ፍሎይድ አደገኛ የጤንነት ችግር እየገጠመው መሆኑ ቢነገረውም ድርጊቱን አላቋረጠም። ያ ማለት ግን ሻቭን መከላከያ የለውም ማለት አይደለም። ባለፈው ሰኞ ለመጀመሪያ ጊዜ ፍርድ ቤት የቀረበው የዴሪክ ሻቭን ጠበቆች የፖሊስ መኮንኑ የፈጸመው በቁጥጥር ስር የሚውሉ ሰዎችን አያያዝ በሚፈቅደው መመሪያና በተሰጠው ስልጠና መሰረት ነው የሚል መከላከያ ሊያቀርቡ እንደሚችሉ ይጠበቃል። በዩታ ዩኒቨርሲቲ የወንጀል ህግ ፕሮፌሰርና የቀድሞ የፌደራል ዳኛ የሆኑት ፖል ካስል እንዲህ ብለዋል።
ያ ከሆነ ደግሞ ጥያቄው የአያያዙ መመሪያ በሚያዘው መሰረት የተፈጸመ ነው ከሆነ ሲያያዝ መመሪያው ምንድነው የሚለው? ያ በወንጀል ህጉ ክርክር ውስጥ ዋና ጉዳይ ይሆናል ብዬ ገምታለሁ።
የሚኒያፖሊስ ፖሊስ መምሪያ ባለፈው አርብ በፖሊሶች የሚፈጸመው አንገትን አንቆ ትንፋሽ መከልከልም ሆነ በጉልበት ረግጦ የማፈን አያያዝ እንዲቀር መወሰኑን አስታውቋል። ሌላኛው መከላከያ ደግሞ ፍሎይድን ለሞት ስላበቃው ጉዳይ ምንነት ሊሆን ይችላል። ፍሎይድ በምንድነው የሞተው? በቅርብ የተደረጉ 2 ያስክሬን ምርመራዎች እንደሚያሳዩት ፍሎይድ የሞተው ተገድሎ ነው። ይሁን እንጂ በፍሎይድ ቤተሰቦች ታዘዘው ያስክሬን ምርመራ ውጤት የሚያሳየው ፍሎይድን ለልፈት ያበቃው ታፍኖ አየር በመከልከሉ ሲሆን፣ የሄንፒን ካውንቲ የህክምና ምርመራ ቢሮ ደግሞ ገና ስለ ጉዳዩ ሙሉ ለሙሉ እርግጠኛ አልሆነም። ዎልድ እንደሚሉት የተከላካይ ጠበቆቹም ይህን ምክንያት በእርግጠኝነት ይጠቀሙበታል። ፖሊስነት አደገኛ ስራ ነው። ኤፍቢአይ እንደሚለው ባለፈው አመት 48 የአሜሪካ ፖሊሶች በስራ ላይ እንዳሉ ተገድለዋል። 41 የሚደርሱት ደግሞ ህይወታቸውን በደረሰባቸው አደጋ አጥተዋል። የፖሊስ መኮንኖች አንዳንድ ጊዜ ራሳቸውን በአደገኛ ሁኔታ ውስጥ ያገኙና ውሳኔዎችን በቅጽበት ለመውሰድ ይገደዳሉ። ኃይል መጠቀምን አለመጠቀምን መወሰን በማይችሉበት ቅጽበት ነገሮች በፍጥነት ይከናወናሉ። እንዲህ ያሉ ሁኔታዎች በገጠሙ ጊዜ አቃቢ ህጎች ማስረጃ ማቅረብ ስለሚቸግራቸው ክስ አለመመስረቱን ይመርጣሉ።
ብዙዎቹ ጉዳዮች እንደ ሚስተር ፍሎይድ አይደሉም። እንደዚህኛው ብዙ ነገሮችን አካተው በቪዲዮ የሚቀርቡበት አጋጣሚ የለም።
ከሁሉም በላይ ደግሞ ፖሊሶች ራሳቸውን ከአደገኛ ተጠርጣሪዎች የኃይል ጥቃት ለመከላከል ሲባል የኃይል እርምጃ መውሰድ ይችላሉ የሚለው ለረጅም ጊዜ በአሜሪካ ፍርድ ቤቶች ዘንድ ታምኖበት የኖረ ጉዳይ ነው። የቀድሞው ፌዴራል ዳኛ ካስል እንዲህ ብለዋል።
እኔ እንደሚመስለኝና ሁሉም እንደሚስማማበት በእንዲህ አይነት ጉዳዮች ፖሊሶችን ለመክሰስ አስቸጋሪ ከመያደርጉ ምክንያቶች አንዱ ፖሊሶች ገና ጠዋት ከንቅልፋቸው እንደተነሱ እስኪ ዛሬ ደግሞ ሉጣና ወንጀል ልፈጽም ይላሉ ተብሎ በማንም ዘንድ የማይታመን ምክንያት በመሆኑ ነው።
ተቺዎች ደግሞ እንደሚሉት ፖሊሶች በወንጀል እንደማይከሰሱ ስለሚያውቁ ብዙ ጊዜ ጥፋቶችን ይፈጽማሉ። ያላግባብ ኃይል ተጠቅመው የተገኙ ፖሊሶች ከመከሰስ ፋንታ ጠንካራ አቅም ባላቸው በፖሊስ ማህበራት አማካይነት እንደነገሩ ተከተው በነጻ ይሰናበታሉ። ይሁን እንጂ በአንድ ወቅት ፖሊሶችን ለመክሰስ ያመነቱ የነበሩ አቃቢያን ህጎች አሁን ግን ክስ ለመመስረት እየተጣደፉ ነው። ባለፉት 2 ሳምንታት ብቻ ከቡፋሎ እስከ አትላንታ በተለያዩ ከተሞች የሚገኙ የፖሊስ መኮንኖች በሰነ ምግባር ጉድለትና ኃይልን ያላግባብ በመጠቀም ክስ ተመስርቶባቸዋል። ክስ የተመሰረተባቸው የ3ቱ ፖሊስ መኮንኖች ከዚያ ውስጥ 2ቱ ገና ጀማሪዎች የነበሩ ሲሆን የክሳቸውም ሁኔታ የህግ ባለሙያዎችና የወንጀል መከላከያ ጠበቆችን እያነጋገረ ነው። የህግ ባለሙያዎች እንደሚሉት የከሳሽ አቃቢ ህጎችን ሊገጥማቸው የሚችለው ጫና ቢኖር እነዚህ ተከሳሾች የፖሊስ መኮንኑ ሻቭን ግድያውን እንደሚፈጽም አስቀድመው ያውቁ እንደነበር ማረጋገጡን ወይም ሻቭን ፍሎይድን ለልፈት ያበቃው ወንጀል በመፈጸም ላይ እንደሆነ ማወቅ የነበረባቸው መሆኑን ማረጋገጥ ይኖርባቸዋል። ማርኪ እንደሚሉት የሁለተኛ ደረጃ ግድያ ሲካሄድ አለማስቆማቸውና የሁለተኛ ደረጃ ግድያው መፈጸምን የሚያሳየው ቪዲዮ ለአቃቤ ህጎች ረጅም ጊዜ የሚሆናቸው መከራከሪያ ማስረጃ ይሰጣቸዋል። ይሁን እንጂ ፖሊሶች ስራቸውን በማከናወን ሂደት በተሰጣቸው ስልጣን የፈጸሙት ነው ሲባል ከተኖረበት እስከዛሬም ተቀባይነት አግኝቶ ከኖረው አስተሳሰብና ልማድ አንጻር ለዳኝነት የተመረጡትን 13 ዳኞች ወይም ጁሪዎችን ማሳመን ቀላል ነገር አይደለም ለም ብለዋል።
በድጋሚ ደረጀን ለዘገባው አመሰግናለሁ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንጉሥ ታምሬ ከዋና አዘጋጇ ትዝታ በላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እሰናበታለሁ። ነገ ቅዳሜ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኔ በኩል ሰላም ደህና ደሩ። Thank you.